Bambino B-O-A.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከመስታወት አረጋው ጋር አብረናችሁ እንጓዛለን።
እንደምናመሻችሁ። በዛሬ ጋቢና ታክሲያችን ቴዲ አፍሮን አሳፍረናል። አዲሱ አልበሙን አስመልክቶ የተነሱ የማህበረሰብ ውይይቶችና ውዝግቦች እንዲሁም ሌሎች በርካታ ጉዳዮችን ለእናንተ ይገልጽላችኋል።
የጋራ ጉዳይ ላይ ያተኮረን ነገር አብረን የምናዜመው እና ከምንም በላይ ነው ኢትዮጵያዊነት አደጋ ላይ የወደቀበት ጊዜ ላይ ነው። እንግዲህ እንደ ድል ሆኖ የደረሰን ጊዜ ይሄ ነው ለኛ እና እዚህ ጊዜ ላይ ደግሞ ሁላችንም ተባብረን ኢትዮጵያ የምንልበትን እድል እግዚአብሔር ከፍቶልናል ብዬ አስባለሁ።
ቴዲ አፍሮ አብሮን ያመሻል። በቀጣዩ ዘገባ ደግሞ በኢትዮጵያ የተከሰተውን የነዳጅ ማደያ ጣቢያዎች ሰልፍ ምክንያት እንመረምራለን።
ትልቁ ችግር የማደያ ቁጥር ማነስ ነው። ሁለተኛ እንግዲህ አሁን ለምሳሌ ከጅቡቲ ከሱዳን በመኪና የሚመላለሰው ባኮርድ ሎጂስቲክስ አለ።
የመጨረሻው ዘገባችን በህይወት ዘመን ለማህበረሰብ መሻሻል ይበጃል ያሉትን ከሰሩ ሰዎች መካከል አቶ ፈቃደ ሸዋቀና አልፈዋል። የዝግጅት ክፍላችን ደንበኛ ነበሩ። የምክንያታዊነት አምድ የነበሩትን ሰው ታሪክ ይዘናል።
እና ግጭትን ማስወገድ እና ሰላማዊ የፖለቲካ ኢንቫይሮንመንት ድባብ መፍጠር በሀገሪቱ ላይ በጣም በጣም አስፈላጊ ነገር።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። ለምሽቱ ዜናዎች ተመልሰናል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የዋሽንግተንን የፖለቲካ ዓለም ያስደነገጠ እርምጃ በመውሰድ ጄምስ ኮሚን ከፌዴራሉ ምርመራ ቢሮ ዋና ዳይሬክተርነት ስልጣናቸው አንስተዋቸዋል። ሰለሞን ክፍሌ ዝርዝሩን ይዟል።
ትራምፕ ለውሳኔያቸው መሠረት የሆኗቸው ጠቅላይ አቃቤ ሕጉ ጄፍ ሴሽንስ እና ምክትላቸው ሮድ ሮዘንስቲን በቀድሞዋ ውጭ ጉዳይ ሚኒስትር ሂለሪ ክሊንተን የኢሜይል አጠቃቀም የተያዘውን ምርመራ በሚገባ መምራት ባለመቻላቸው ከሥልጣናቸው እንዲባረሩ በተናጠል ያቀረቡላቸው ደብዳቤዎች መሆናቸውን አስረድተዋል። በሴነተር ቻክ ሹመር የሚመሩት የዲሞክራቲክ ፓርቲው ሕግ አርቃቂዎች ግን ጄምስ ኮሚ የተባረሩት ቢሮው በሩሲያና በትራምፕ አስመራጭ ዘመቻ አስተባባሪዎች መካከል ግንኙነት ስለ መኖሩ የያዘውን ጥረት ለማስተጓጉል ሲባል ነው ሲሉ በምሬት መልሰዋል። ሴነተር ቻክ ሹመር
We know the House is investigating Russian interference in our elections that benefited the Trump.
ምክር ቤቱ የትራምፕን የምረጡኝ ዘመቻ የረዳ የሩሲያ ጣልቃ ገብነት መኖሩን እየመረመረ እንደሆነ እናውቃለን። የሕግ መወሰኛው ምክር ቤትም ምርመራ እያካሄደ መሆኑን እንገነዘባለን። የፌዴራሉ ምርመራ ቢሮ FBIም በትራምፕ ዘመቻ አስተባባሪዎችና በሩሲያ መካከል የሚስጥር ግንኙነት ካለ ምርመራ መያዙን እንረዳለን። እነዚህ ሁሉ ከባድ የሕግ ጥሰቶች ናቸው እና እነዚህ ሁሉ ምርመራዎች ወደ ፕሬዝደንቱ እየተቃረቡ በመሆናቸው ይሆን ኮሜ የተባረሩት?
ሴናተር ሹመር አክለው የፍትህ ሚኒስቴር በሩሲያና ትራምፕ ዘመቻ አስተባባሪዎች መካከል አለ የሚባለውን ግንኙነት ለመመርመር የተጀመሩ ሂደቶችን ለማስቀጠል ልዩ ሕግ አስከባሪ እንዲሰይም ጥሪ አቅርበዋል። ኮሚ ከሥልጣን የመባረራቸውን ዜና ከቴሌቪዥን የሰሙት ሎስ አንጀለስ ካሊፎርኒያ ውስጥ ለኤፍቢአይ ሠራተኞች ቡድን ንግግር እያደረጉ ባሉበት ወቅት ነው። ከጥቂት ሰዓታት በኋላ በሞተር ቢስክሌተኞች ታጅበው ወደ አቅራቢያው አውሮፕላን ማረፊያ ከተሸኙ በኋላ ወደ ዋሽንግተን ተመልሰዋል። አንዳንድ ዲሞክራት የምክር ቤት አባላት ይህን የትራምፕ እርምጃ ኒክሶኒየን ብለውታል። በ1970ዎቹ ዓመታት በተፈጠረው የዎተርጌት ቅሌት ፕሬዚደንት ሪቻርድ ኒክሰን ይመረምሯቸው የነበሩ ባለሥልጣናትን ከሥራ ካባረሩበት ውሳኔ ጋር በማመሳሰል
ወደሚቀጥለው ዜና ስናመራ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሬክስ ቴለርሰን ዛሬ ረቡዕ የሩሲያ አቻቸውን ሰርጌይ ላቭሮቭን በጽህፈት ቤታቸው ተቀብለው አነጋገሩ። የሁለቱ ውይይት ትኩረት አገሮቻቸውን በሶሪያና በዩክሬን ላይ ባሏቸው ልዩነቶች ላይ ያተኮረ እንደነበር ተገልጧል።
በስተመጨረሻም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ በማዕከላዊ አፍሪካ ሪፐብሊክ ውስጥ በአራት የሰላም ጠባቂዎች ላይ የተፈጸመውን ግድያ ወገዙ። ግድያው የተፈጸመው ሰላም አስከባሪዎቹ በነበሩበት ተሽከርካሪ ላይ የተነጣጠረ የጸረ ባላካ ነውጠኞች ባደረሱት ጥቃት ነው። ዜናው በዚሁ አበቃ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። ከአሜሪካ ድምፅ ሬዲዮ የጋቢና ጉዟችን ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
Gabina VOA. Let's cross boundaries together.
የዛሬ ጋቢና እንግዳችን ቴዲ አፍሮ ይሆናል። ኢትዮጵያ ሲል የሰየመውን አልበሙን ባለፈው ሳምንት ያወጣው ቴድሮስ ካሳሁን ወይም ቴዲ አፍሮ መነጋገሪያነቱ አሁንም አልበረደም። ከአምስት ዓመታት ቆይታ በኋላ ይዞት የመጣው አልበም በቢልቦርድ የሙዚቃ ሰንጠረዥ በዓለም ሙዚቃ ዘርፍ በቁንጮነት ተቀምጧል። በኢንተርኔት አልበሞችን የሚሸጡ ድረገጾችም እንደዚሁ በከፍተኛ ቁጥር ከተገዙት ተርታ መድቦታል። ይፋዊ የዩቲዩብ ገጹ ላይ ደግሞ የጫነው ነጠላ ዜማው ተመልካቹ ብቻ ወደ 3 ሚሊዮን ተሸጋግሯል። ቴዲ አፍሮን ከጽዮን ግርማ ለቀረቡለት ጥያቄዎች በተመለከተ ሰፋ ያለ ማብራሪያ ነው የሰጠው። በርካቶች ከዘፋኝነት አልቀው እንደሚመለከቱት ለተጠየቀው ስለሰጠው መልስ ጀምሮ ዘፈኖቹ ኢትዮጵያዊነትን ስለማጉላታቸውና ፖለቲካዊ ናቸው ስለመባላቸው ምን አስተያየት እንዳለው በቃለ ምልልሱ ታደምጣላችሁ። አስተያየቶቻችሁን ከታች አኑሩልን። አልበሙን ምን ያህል እንደሸጠና ምን ያህል ኮፒ እንደተሰራጨም ከአንደበቱ ከቴዲ አፍሮ ትሰማላችሁ። በዛሬው የጋቢና ምሽት ስርጭታችንም እንግዲህ የተወሰኑትን ክፍሎች እናስተላልፍላችኋለን።
ስለናት ምትሬ እሷ ናት ክብሬ እኔ ሳገሬ።
ቴድሮስ ካሳሁን ወይም ደግሞ በመድረክ ስምህ ቴዲ አፍሮ በመጀመሪያ ለቃለ ምልልስ ፈቃደኛ ስለሆንክ በጣም እናመሰግናለን። በአሜሪካ ድምጽ ስም እንግዲህ ዛሬ ያገናኘን አዲስ የወጣው ኢትዮጵያ የተሰኘው አልበም ነውና በቀጥታ ወደ እሱ ልግባ። ይህ አልበም ከመውጣቱ በፊት ባሉት ቀናት የነበረውን ድባብ ስንመለከተው ከፍተኛ የሆነ ጉጉት እንደነበር የአድናቂዎች ፍላጎት ምስክር ነበረ። በሌሎች ከተሞች የነበረውን የስርጭት ሁኔታ እንደሰማነውም በርካታ አድናቂዎች ጭምር በቀጥታ የተሳተፉበት የበዓል ዋዜማ ስሜት አይነት ነገር ነበረው እና በመላው ዓለምም ያለው ኢንተርኔት ላይ የነበረው እንቅስቃሴ ከፍተኛ ነበረ። ይህንን የተመለከቱ ሰዎች ያው ቴዲ ከዘፋኝነትም በላይ ተሻግሮ ሄዷል የሚሉ አስተያየቶችን ሲሰጡ ተደምጠዋል። አንዳንዶች እንደውም በቃ ቴዲ ክስተት ነው ያሉ መከራከሪያ እያቀረቡ ሲከራከሩ የነበሩ ሰዎችም ነበሩ የጻፉም አሉና፣ አንተ እነዚህን ነገሮች ስታይ ምንድን ነው የሚሰማህ?
በቅድሚያ አመሰግናለሁ እንግዳ ስላደረጋችሁኝ። እኔ የሚሰማኝ እንግዲህ ሁሉም ሰው ኢትዮጵያ ፊልም ማየት ደስ ይላል አይደል? እሱ ደስ ይላል። እንደገና የደከምሽው ነገር ደግሞ ውጤት አምጥቶ የምትፈልጊው መልዕክት ሰዎች ላይ ደርሶ የሚፈጥረው መነቃቃት እንደማየት የሚያስደስት ነገር የለም። ይህ ሁሉ ደግሞ የእግዚአብሔር ጸጋ ነው። ስለዚህ በዚህ አጋጣሚ ሁሉንም ላመሰግን ወዳለው ይሄን ይመስላል።
አዎ፣ ግን አሁን ለምሳሌ እንደዚህ አይነት አስተያየቶች ነጻነትን ይሰጡሃል፣ ጫናን አይፈጥሩብህም ላይ እንደዚህ ያሉ በጣም በጉጉት መጠበቆች። እንግዲህ አሁን አንተም ሁሉም ሰው ኢትዮጵያዊ ሲል ደስ ይላል ነው ያልከው፣ ግን ኢትዮጵያ ከሚለው በተጨማሪ ቴዲ አፍሮ የሚለው ያንተ ስም በጉልህ ይሰማ ነበር። ነጻነት ይሰጥሃል እንደ ኪነ ጥበብ ሰው በፈጠራ ስራ ላይ እንደሚጠመድ ሰው?
ሁለት ለመናገር ራሱ የሰውን የፍቅር መጠን ማየት በራሱ ያስፈራል። እንደዚህ መወደድ ያስፈራል። ይህን መወደድ የሚሰጥ እግዚአብሔር ነው። እኔ ይህንን ነው የማውቀው። ሁሉን ነገር የሚያደርገው እሱ ነው። እግዚአብሔር ኢትዮጵያን አይተዋትም። ይሄ የትውልዱ የጋራ ድምፅ ነው። እኔም ደግሞ የትውልዱ አካል እንደመሆኔ የሁላችንም ድምፅ አብረን አመጠን ያመጣነው ነገር ነው። አንድም ለብቻው አለምንም ተጽዕኖ ራሱ ሊፈጥረው ወይም ሊሆን የሚችለው ነገር የለም። የጋራ ጉዳይ ላይ ያተኮረ ነገር አብረን የምናዜመው እና ከምንም በላይ እኔ ኢትዮጵያዊነት አደጋ ላይ የወደቀበት ጊዜ ላይ ነው። እንግዲህ እንደ ድል ሆኖ የደረሰን ጊዜ ይሄ ነው ለኛ እና እዚህ ጊዜ ላይ ደግሞ ሁላችንም ተባብረን ኢትዮጵያ የምንልበትን እድል እግዚአብሔር ከፍቶልናል ብዬ አስባለሁ። በእውነት ለመናገር ሰው ፍላሽ እኔ በሰጧቸው መጠን ነው ብዬ አላምንም። ከዛ በላይ ነው እዚህ ላይ የሚታየው። አንድም ሰው ለሀገሩ ያለው ፍቅር፣ ለኢትዮጵያዊነት ያለው ፍቅር፣ አብሮ ለኖረው በጋራ ለኖረው ነገር ያለው እምነት ነው ይሄን ስሜት የፈጠረው። እንደ ቴዲ ላልሽኝ በእውነት ያትንቻል የምለው ነገር ይከብደኛል። ከባድ።
አሁንም ጠቀስ አድርገዋል፣ ኢትዮጵያዊነት አደጋ ላይ የወደቀበት ጊዜ ነው ብለሃል። አልበምህም ላይ በተደጋጋሚ ያነሳኸው ነገር ከኢትዮጵያዊነት ጋር የተያያዘ ነው ከመጠሪያውም ጀምሮ እና አደጋው እንዴት ነው የሚታይህ? የኢትዮጵያዊነት አደጋ ላይ መውደቅ እንዴት ነው የሚታይህ?
እንግዲህ በጣም ትልልቅ አባቶች የነበሩ ተከታታይ ህዝቦች ነን። እዚህ ድረስ የደረስ ብዙ የተለፋበት ሀገር ነው። ለብዙዎችም ምሳሌ የሚሆን በነጻነት እንድል ይሁን በዲፕሎማሲውም ዘርፍ በመንግስታቱ ማህበር እስከሚያስጨንቁ ድረስ የኛ አባቶች በጨዋነት የዘለቁ ብዙ የለፉ በቅንነት ሀገራቸውን ያገለገሉ ሰዎች አንከባለው እዚህ ያደረሱት ሀገር ነው። ሲቀድምም ከዛም በፊት እና አጋጣሚ ሆነው እንግዲህ በተፈጠሩ አለመግባባቶች ያለው ብዥታ በእውነት የሀገር ህልውና የራስ ህልውና ነው፣ የጋራ ህልውና ነው። ሀገራችን መዳን የምትችለው ኢትዮጵያን እንደ ቀደመው መንፈስ በአንድነት ሆነን በፍጹም ቅንነት ለመቀጠል እና ለማስቀጠል በጋራ ስንጥር ነው። ምክንያቱም ይሄ ቢሆን ደስ ይለኛል የሚባል አይደለም መሆን ያለበት እና የህልውናችን መሰረት። ስለዚህ በዛ ስሜት ነው ከሀሳብ ፍጭት እንዲህ ቢሆን ይሻላል ከሚለው በጋራ ጉዳያችን ላይ ልንመክር ከምንችልበት አጀንዳ በላይ ብዙሀኑንም ባይወክል በተለያየ በቋንቋ እና በጎሳ ያለ ሁኔታ ነው ያለው። ይህ መቼም የሚታይ ነገር ነው። ይህም ደግሞ ሁኔታ በተቻለ መጠን አስተካክለን ወደ ጋራ ጉዟችን ለመሄድ ብዙ መብላት ያለባቸው ሰዎች አሉ፣ ብዙ የተራቡ ሰዎችም አሉ። ታሪካችንም በረሀብም ተበላሽቷል። በዚህ ራሱ መቆጨት አለብን፣ መናደድ አለብን። ቁጭት ከሌለም ወደ ለውጥ ለመሄድ ሀይል አናገኝም እና ትንሽ ሰልጠን ያለ ነገር ወጣትነት ልኮሆነ በጣም ረቂቅ ነው እንዴ በጣም ትልቅ ኃይል ነው። እና እኛ ሰላም እና ፍቅር አንድነት እና ኢትዮጵያን እንፈልጋለን። ኢትዮጵያ የኛ ዋስትናችን ናት፣ ህልውናችን ነው። እና ለዚህ ህልውናችን የጋራ ስሜታችን የተገለጠበት አጋጣሚ ነው ብዬ ነው የነበረው ሁኔታ እንደ ዴክሽን መመለስ የሚችለው።
እንግዲህ ኢትዮጵያዊ ኢትዮጵያ አልበም ላይም ከዛ በፊት በቀደሙትም ላይ ለፖለቲካ ትርጉም ክፍት የሆኑ እና እነዚህን ጉዳዮች የዳሰሱ እንደሆኑም ያስታውቃሉ። እና አሁን ያለው ሁኔታ እንግዲህ ስናየው ኢትዮጵያዊነት የሚለው ነገር እንዳለ ሆኖ የብሔርን ደግሞ ጉዳይ ለብቻ ይዘው የሚያቀነቅኑ ትልቅ ፍጥጫ ያለበት ጊዜ ነው እና በዚህ ሁኔታ ውስጥ እንደዚህ አይነት አቋም ይዞ መምጣቱ በአንተ በኩል እንደዚህ ነገር ይዤ ስመጣ፣
በነገራችን ላይ ይሄ የኔ አቋም ብቻ አይደለም የብዙሀኑ አቋም ስለሆነ ነው እኮ ይሄ ሁኔታ የተፈጠረው። ይሄ የሁላችንም ስሜት ነው ባይ ነኝ። ምናልባት አንድ ወቅት ላይ የሚጎሉ በጣም ትልቅ የሚመስሉ ሀሳቦች ይኖራሉ እና ብዙዎችን የሚከልሉ ናቸው። ከልለው የቆሙ ስለሆነ ነው ብዙ የሚያግባቡን። አብረን ያደግናቸው ብዙ ነገሮች አሉ እኮ ጥሩ፣ በጣም ብዙ። ወደ ላይ ነው መሄድ ያለብን። ወደ ትንሹ መስመር ከተሰበሰብን አስቸጋሪ ነው። በአጭሩ ይሄ የሁሉም ስሜት ነው፣ የኔ ብቻ አይደለም። የጋራ የሁላችን የብዙሀኑ ድምፅ ስለሆነ ነው አንድ አይነት ቦታ ላይ ያገናኘን ብዬ አስብ።
ዘፈኖችህ ለፖለቲካ ትርጉም ክፍት ናቸው። ሁሉም የየራሱን አረፍተ ነገር እየሞላ እየጨረሰ እንደየስሜቱ የሚሄድባቸው ነገሮች አሉ። በአሁነኛው በተለይ በዚህኛው አልበም ላይ እንደሱ አይነት ነገር ታይቷል። ለምሳሌ እንደነ ኢትዮጵያ፣ ሰንበሬ፣ አናኛቱ፣ አደይ ቸው እንደው አንተንም ከማነጋገሬ በፊት የተለያዩ የሚሰጡ አስተያየቶችን ሳነብና ሰዎችንም ስጠይቅ ሁሉም የየራሱን ትርጉም እየሰጣቸው ይሄዳሉና እንደው አንተ ስትጽፍ በቀጥታ አስባሃቸው እንደዚህ አይነት ትርጉም እንዲኖራቸው አድርገህ ነው የጻፍካቸው? ስለ እነዚህ ዘፈኖች የምትለው አስተያየት ምንድን ነው?
አዎ አስቤያቸው ነው የጻፍኳቸው።
ከቴዲ አፍሮ ጋር ያደረግነው ቆይታ አላበቃም። በነገው ምሽትና በእሁድ ዝግጅት ሙሉን ዝግጅት እናቀርብላችኋለን። አስተያየቶቻችሁ እየደረሱን ነው። እስኪ ጥያቄዎቻችሁና አስተያየቶቻችሁን ከቴዲ አፍሮ በሰማችኋቸው አስተያየቶች ላይ ስጡን። ፌስቡክ አት ቪኦኤ አማሪክ ላይ የጀግኖች ሀገር ያዳምቅራ አሻራ ፈለገግ ይሆን ያንቺ ስም ሲጠራ ባሰማይ ላይ
እያደመጣችሁ ያላችሁት ጋቢና ቪኦኤ ነው። በኢትዮጵያ ለበርካታ ሳምንታት የዘለቀ የነዳጅ አቅርቦት እጥረት ተከስቷል። ረጅም የመኪናና የጀሪካን ሰልፎችን መመልከት ከፋሲካ በዓል አስቀድሞ የጀመረና አሁንም የቀጠለ ጉዳይ ነው። ለመሆኑ የነዳጅ ማደያ ጣቢያዎች ላይ የሚታዩት ሰልፎችን ያስከሰቱ ምክንያቶች ምንድን ናቸው? መፍትሄውስ? በዛሬው የጋቢና ጉዟችን ሄኖክ ሰማዝጌር ያተኩርበታል።
ቃለ ኢየሱስ በቀለ በሪፖርተር ጋዜጣ የመጓጓዣና የኃይል አቅርቦት ከፍተኛ አዘጋጅ ነው። የነዳጅ እጥረቱ ሁለት ምክንያቶች እንዳሉት ከዘገባዎቹ እንደተረዳ ይናገራል።
የነዳጅ እጥረቱ ከተከሰተ አንድ ሁለት ወር ይሆነዋል እና ምንድን ነው በዋነኝነት ለነዳጅ እጥረቱ በምክንያትነት የሚጠቀሰው የቤንዚን በተለይ የቤንዚን ምርት ከውጭ ከገባ በኋላ ከኤታኖል ጋር 5% ያህል የማደባለቅ ስራ ሲሰራ ቆይቷል ላለፉት ዓመታት። ሆኖም በኤታኖል እጥረት ምክንያት ከኤታኖል ጋር ቤንዚንን የማደባለቅ ስራ ከአንድ አመት ተኩል በላይ ተቋርጦ ቆይቶ ነበር። አሁን ተመልሶ ያው የኤታኖል ምርት መሻሻል ሲታይ መልሶ ከቤንዚን ጋር የማደባለቁ ስራ ሲጀመር ነው የነዳጅ እጥረቱ የተከሰተው። ለዚህም ምንድን ነው ምክንያቱ? ቤንዚን በአብዛኛው ከሱዳን ተገዝቶ ይገባል። ከዛ ከገባ በኋላ ከአዲስ አበባ ወጣ ብሎ ገላን አካባቢ እነ ኖክ ኦይል ሊቢያ፣ እንዲሁም ሌላኛው ደግሞ ናይል ፔትሮሊየም፣ ግን በዋነኝነት ኖክ እና ኦይል ሊቢያ ናቸው ትልቅ ማደባለቅ ያላቸው። እነሱ ጋር ቤንዚኑ ተራግፎ ከኤታኖል ጋር ይደባለቅና ተመልሶ ተጭኖ ከዛ በኋላ ለየኩባንያዎቹ ሄዱ የሚራገፈው። አሁን ይሄ ለአንድ አመት ተኩል ያህል ተቋርጦ የነበረው የማደባለቅ ስራ እንደ አዲስ ሲጀመር የተፈጠረ የሎጂስቲክስ ከዚህ ከትራንስፖርት ጋር ተያይዞ የማጓጓዝ ስራው ላይ የተፈጠረ ችግር ነው። ከውጭ በሚገባ የነዳጅ መጠን ላይ የተፈጠረ ለውጥ ወይም ችግር የለም። ነዳጅ እንግዲህ ወደ ኢትዮጵያ ውስጥ የሚገባው የኢትዮጵያ ነዳጅ ድርጅት ነው፣ የኢትዮጵያ ነዳጅ አቅራቢ ድርጅት ከውጭ ገዝቶ የሚያስገባው በብቸኝነት ማለት ነው። እንዴት ነው የሚገዛው? አብዛኛው ነዳጅ የሚገዛው ከኩዌት ናፍጣና የአውሮፕላን ነዳጅ ወይም ኬሮሲን ከኩዌት ይገዛል። ቤንዚን ከሱዳን መንግስት ባሉ የኢትዮጵያ መንግስት ከኩዌትና ከሱዳን መንግስታት ጋር ባደረገው አግሪመንት ከዛ ነው በአብዛኛው የሚገቡት። ግን የተወሰነ መጠን ደግሞ ዓለም አቀፍ ጨረታ ይወጣና ዓለም አቀፍ የነዳጅ አቅራቢ ድርጅቶች ተጫርተው ያሸነፉ ለአንድ አመት ያህል ያቀርባሉ። ጨረታው የሚወጣው በየአመቱ ነው። የሀገሪቱ ፍጆታ ቀደም ብሎ ይሰላል። በዛ መልክ ለአንድ አመት የሚገቡት ኩባንያዎች ግዴታ ፈርመው ስለሆነ በዛ በኩል የሚፈጠር ወይም የተፈጠረ ችግር የለም። አሁን
ሁለተኛው ምክንያት ምንድን ነው? ቃለ ኢየሱስ፣
ሁለተኛው ምክንያት አሁን እንግዲህ ኢትዮጵያ ውስጥ የነዳጅ ማደያዎች እጥረት አለ። አዲስ አበባን የተመለከትን እንደሆነ 480,000 ያህል የተመዘገቡ ተሽከርካሪዎች አሉ። ኢትዮጵያ ውስጥ በአጠቃላይ ወደ 710,000 ተሽከርካሪዎች ነው ያሉት። ከዛ ውስጥ ከ70% በላይ ወይም ወደ 480,000 የሚሆኑት ተመዝግበው የሚገኙት አዲስ አበባ ውስጥ ነው። ተሽከርካሪዎች ለ480,000 ያህል ተሽከርካሪዎች አዲስ አበባ ውስጥ ያሉት አገልግሎት የሚሰጡት ማደያዎች ብዛት አጠቃላይ ሁሉንም ቆጥረ አሮጌዎቹን ምንም ቆጥረ 100 ያህል ብቻ ማደያዎች ነው ያሉት። ስለዚህ አንድ ማደያ በነፍስ ወከፍ ለ4,000 ያህል ተሽከርካሪዎች አገልግሎት ይሰጣል ማለት ነው። ስለዚህ ከፍተኛ የሆነ የማደያ እጥረት አለ። በክልሎችም ቢሆን እንደዛ ነው። የማደያ እጥረት አለ፣ በቂ ማደያዎች የሉም። በአጠቃላይ በሀገሪቱ 700,000 ተሽከርካሪዎች እንዳሉ ይነገራል። ግን ያሉት ማደያዎች ብዛት ደግሞ 700 ነው። አሁን ጎረቤት ኬንያ ብትመለከት፣ ኢትዮጵያ እንግዲህ 100 ሚሊዮን ሕዝብ እያላት ነው 700 ማደያዎች ያሉት። ጎረቤት ኬንያ ብትመለከት 50 ሚሊዮን ናት የሕዝብ ብዛታቸው፣ ግን 2,000 ያህል ማደያዎች አሏቸው። ለምንድን ነው ኢትዮጵያ ውስጥ የማደያዎች ቁጥር ያነሰው የተባለ እንደሆነ ሁለት ምክንያቶች ነው። አንደኛው የነዳጅ ካምፓኒዎች በጣም ኮምፕሌን የሚያደርጉበት ምንድነው? የትርፍ ዳክ ወይም የሽያጭ ኮሚሽን አነስተኛ መሆን ነው። ካምፓኒዎች የሚያገኙት አሁን የነዳጅ አከፋፋይ ካምፓኒዎች የሚያገኙት ትር ከአንድ ሊትር ነዳጅ ሽያጭ 7 ሳንቲም ብቻ ነው። መንግስት ይፈቀዳ ያው እንግዲህ ሃይሊ ሬጉሌተድ ነው፣ በመንግስት ከፍተኛ ቁጥጥር የሚደረግበት ነው የነዳጅ ዘርፍ ማለት ነው ኢትዮጵያ ውስጥ። በዚህ ምክንያት ካምፓኒዎቹ አያበረታታም ኢንቨስትመንቱ በዚህ ዘርፍ ለመሰማራት፣ የነዳጅ ማደያዎች ለመገንባት፣ ዴፖዎች ለመገንባት የሚያበረታታ አይደለም ከትርፍ የምናገኘው ትርፍ በሚል ማደያዎችን ለመገንባት ፈቃደኝነቱ የላቸውም። ሌላው ሁለተኛው ችግር ደግሞ የማደያ ለማደያ ግንባታ የሚውል ቦታ የማግኘት ነው።
የነዳጅ አቅርቦትን በበላይነት የሚቆጣጠረው የኢትዮጵያ የነዳጅ አቅራቢ ድርጅት ነው። በመላ ሀገሪቱ ለገበያ የሚቀርቡና የሚከፋፈሉ የተፈጥሮ ነዳጆችን ወደ ሀገር ውስጥ የማስገባት ኃላፊነት ያለው መንግስታዊ ተቋም ነው። አቶ ታደሰ ኃይለማርያም የድርጅቱ ስራ አስፈጻሚ ናቸው።
ነዳጅ አቅርቦት ችግር የለም።
ታዲያ ለምንድን ነው ረጃጅም ሰልፎች እየታዩ ያሉት በነዳጅ ማከፋፈያ ጣቢያዎች?
አዲስ አበባ በጣም ሰፍቷል፣ አድጓል። መኪኖች አሁን በአዲስ አበባ የሚንቀሳቀሱት ወደ ኦልሞስት 400,000 እየተጠጉ ነው። ማደያዎች ግን ኦልሞስት እድገት የለም።
ለምንድን ነው የማደያ እድገት የሌለው? ምክንያቱም ወደ 100 የሚሆኑ የነዳጅ ማደያዎች ናቸው በጠቅላላ በመዲናዋ ያሉት፣ ወደ 700 የሚሆኑ በሀገሪቱ ዙሪያ ያሉ
በሀገሪቱ 750 በአዲስ አበባ 100 አሁን ይሄ አንዱ ትልቁ ችግር የማደያ ቁጥር ማነስ ነው። ሁለተኛ እንግዲህ ያው አሁን ለምሳሌ ከጅቡቲ ከሱዳን በመኪና የሚመላለሰው ባኮርድ ሎጂስቲክስ አለ።
እንግዲህ እርስዎ እንደሚሉት የአቅርቦቱ ችግር ከሌለ፣ አቶ ታደሰ የአቅርቦቱ ችግር ከሌለ እና ደግሞ የነዳጅ ጣቢያዎቹም ከዚህ በፊት እንደዚሁ ተመሳሳይ ቁጥር ያላቸው ናቸው። አሁን ጊዜያዊ ባለፉት 2 ወራት ረጅም ሰልፍ እንዲታይ ያደረገው ምንድን ነው?
እንዳልኩ አሁን ለምሳሌ ማደያዎች በጣም አውትዴትድ ናቸው። ኤፊሽንሲው በጣም ሎጂስቲክሱ ፓርት በጣም በጣም ኋላ ቀር ነው እንጂ ነዳጅ እኛ በጣም ኤፊሽንት ያለ ለምሳሌ አሁን ባለፈው ሳምንት ጅቡቲ ላይ ጎርፍ መንገድ ዘግቶ አርብና ሐሙስ ትንሽ መስተጓጎል ነበር። የመኪና ከላይ ኢትዮጵያ ውስጥ የዘነበው ዝናብ እዛ እንትን ብሎ መኪኖች ተስተጓጉሎ ነበር። በዛ ምክንያት ደግሞ ችግር እንዳይፈጠር ኢንላንድ ናሽናል ሪዘርቭ አለ፣ ከዛ አውጥተናል። ስለዚህ አሁን ይቺ ዲስራፕሽን ወይንም የዚህ የመኪኖች ችግር ምናምን ያንን እንትን ፐርሰፕት ያደረጉና ከዚህ የሆነ ነገር ትንሽ ኬዎስ ፈጥሮ ለማግኘት የሚያደርጉት አለ። ያ አሁን ስሙዝ ሲሆን ጤነኛ ይሆናል። እንደገና ሰው ራሱ በተፈጥሮ ፓኒክድ የሆነ ትንሽ 2-3 መኪና ቆሞ ካገኘ የተወሰነ ነዳጅ እያለውም እዛው ይሰለፋል።
አቶ ታደሰ እዚህ ላይ ግን 2 ወር ፈጀ ይሄ ሁኔታ። የጎርፉ ጉዳይ የሁለት ቀን ነው እርስዎ እንዳሉት። እንዴት ለረጅም ጊዜ ሊዘልቅ ቻለ ታዲያ ይሄ ጥረት?
በቤቱ ነው ረጅም ጊዜ። መጀመሪያ በፋሲካ አካባቢ የነበረው የባህር ዳር ድልድይ እድሳት ምክንያት በመዘጋቱ ያኔ በላይ በወልዲያ ዞሮ በሚመጡበት ጊዜ የመንገዱ ርቀት መጨመሩ በፋሲካው ጊዜ ትንሽ ችግር ፈጠረ። ከዛ በኋላ ለፋሲካ የመጡት ሾፌሮች በሙሉ በዓል ስለሆነ ወደኋላ ሲመልሱ 3-4 ቀን ቆይተው ሄዱ። በዛ ምክንያት ያ ደግሞ ባክሎግ ፈጠረ። ከዛ ውጪ የአቅርቦት ወይ ነዳጅ ጠፍቶ አይደለም እኮ ነው የምልህ።
ስለዚህ ችግሩ በቅርብ ጊዜ የሚቀረፍ ይመስሎታል?
ይሄ ሎጂስቲክሱን አሁን ከስር ለምሳሌ የመኪኖች ኤፊሽንሲ የሚጨምርበት የመኪኖች ቁጥር የሚጨምርበት እንደገና ባቡሩ ስራ ላይ የሚውልበት ሁኔታ ሲፈጠር ነው እንጂ ይሄ ኦን ኤንድ ኦፍ በቃ የማይቀር ነው።
You're my man. ነገር ሞት እንኳን ቸር ወስዶ ከሚያስቀር ያለ ደጋግሞ ዳግመኛ ቢፈር
ደርሶ ከመገባደዱ በፊት ህይወታቸውን ለሰዎች መብትና የፖለቲካ ተሳትፎ መሻሻል የሰሩት አቶ ፈቃደ ሸዋቀና አርፈዋል። አቶ ፈቃደ ሸዋቀና ጉዟቸው ከአዲስ አበባ ዩኒቨርሲቲ መምህርነት ተነስቶ የመብት ሙግት የፖለቲካና የማህበራዊ ሁኔታዎች መሻሻል ጋር ይሸጋገራል። ላለፉት 24 ዓመታት በዋሽንግተን ዲሲና አካባቢው የሚኖሩ ኢትዮጵያውያን በሚያደርጓቸው የተቃውሞ እንቅስቃሴዎች በስፋት የሚታወቁት አቶ ፈቃደ ሸዋቀና ጠንካራና ሚዛናዊ የፖለቲካ እንደዚሁም የማህበረሰብ ሂስ ባዘሉ ጽሑፎችና የመገናኛ ብዙሃን ተሳትፏቸው ይታወቁ ነበር። በእኛ ዝግጅት ክፍል በእሰጣ ገባ ዝግጅት ከተናገሩት ጥቂቱን እናስደምጣችሁ።
አሁን አቶ ማህሪ ፋንስ በደንብ ነው ተሰማው የነበረውና ሙሉ በሙሉ አሁን ወቀሳውንም ምኑንም የሚያደርጉት ተቃዋሚዎች ላይ ነው። ተቃዋሚዎች የጨዋታውን ህግ አይቀበሉም፣ ህገ መንግስቱን አይቀበሉም፣ ሀሳብን የመግለጽ መብት አላቸው። እውነቴን ነው። አንድም እንኳን በስህተት እንኳን አመልጧቸው ከመንግስት በኩል ያሉትን ችግሮች፣ ከገዢው ፓርቲ በኩል ያሉትን ችግሮች ለማንሳት እንኳን አልሞከሩም። እዛ ሀገር ስላሉ ምናልባት ይፈሩ ይሆናል፣ አይዶን ነው። ግን ይህንን መታዘቤን ልንገራቸው ብዬ ነው። ኢትዮጵያ ውስጥ ህገ መንግስቱን የማያከብረው መንግስት ነው፣ ገዢውም ፓርቲ ነው። የፖለቲካ ጨዋታ ህጎች ይወጣሉ። ያንን ጨዋታ ህግ የሚያፈርሰውም መንግስትም ነው። ተቃዋሚዎች የሚወቀሱበት ነገር ቢኖርም እንኳን በአብዛኛው አንድ የዴሞክራሲያዊ የሆነ የፖለቲካ ከባቢ ኢንቫይሮንመንት እንዳይፈጠር ያደረገው ገዢው ፓርቲ ነው።
አቶ ፈቃደ የተወለዱት በ1955 ዓ.ም በሸዋ ክፍለ ሀገር አርማንያ ከተማ ሲሆን ትምህርታቸውን በደብረ ብርሃን፣ በአዲስ አበባና አልፎም በዴንማርክ ኮፐንሄገን ተከታትለዋል። እንደ አውሮፓውያን ዘመን አቆጣጠር ከ1983 እስከ 1993 ዓ ም በአዲስ አበባ ዩኒቨርሲቲ በመምህርነት ያገለገሉት አቶ ፈቃደ ሸዋቀና በ1994 ዓ ም መንግስት በጅምላ ካባረራቸው 42 ታዋቂ የዩኒቨርሲቲ መምህራን አንዱ ናቸው። አቶ ፈቃደን በቅርብ የሚያውቁና አብረዋቸው የሰሩ ቁጣና ጥላቻ እይታቸውን እንደማይሸበብ ይናገራሉ። ለዝግጅት ክፍላችንም የሚሰጧቸው አስተያየቶች የተመዘኑና ሐቀኝነት የሚንጸባረቅባቸው ነበሩ። አቶ ፈቃደ ሸዋቀና ከባለቤታቸው ወይዘሮ ሀና ተካልኝ ያፈሯቸው ሁለት ልጆችና የአንዲት ሴት ልጅ አባት እንደዚሁም የሁለት የልጅ ልጅ አያት ነበሩ። የአቶ ፈቃደ የቀብር ስነ ስርዓት በመጪው ቅዳሜ እዚሁ ዩናይትድ ስቴትስ ውስጥ በሜሪላንድ አደልፋይ ከተማ ውስጥ በሚገኘው ጆርጅ ዋሽንግተን ሴሜትሪ መካነ መቃብር ከቀኑ በ6 ሰዓት እንደሚፈጸም ከቤተሰባቸው ያገኘነው መረጃ ጠቁሟል። በተደጋጋሚ ጊዜያት በዚህ በአሜሪካ ድምፅ እየቀረቡ በትምህርታዊ ውይይት የተካፈሉትና ለአድማጭም ትምህርታዊ ግንዛቤ ላስጨበጡት ለአቶ ፈቃደ ሸዋቀና ቤተሰብና ወዳጅ ዘመድ መጽናናትን፣ ለነፍሳቸው እረፍት እንመኛለን። አቶ ፈቃደ ሸዋቀና እናመሰግናለን።
እንግዲህ የዛሬው ፕሮግራማችን በዚሁ ወደ መጠናቀቁ ነው።
አዎ፣ በነገው ዝግጅት እንጠብቃችኋለን። አስተያየቶቻችሁን ፌስቡክ አት ቪኦኤ አማሪክ ላይ በትዊተርም እንደዚሁ ሀሽታግ ጋቢና ቪኦኤን በመጠቀም እንድታደርሱን እንጠይቃችኋለን። በተጨማሪ በነገ ምሽት ቀጣዩን የቴዲ አፍሮ ቃለ መጠይቅ እንደምናቀርብ ለመግለጽ እንወዳለን።
ስናስተናግዳችሁ ያመሸ ነው እኔ መስታወት አራጋውና
ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። የጋቢና ዲጄ ፋቱ ሙዚቃዎቹ መርጧል።
ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት።